የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። የሀገራት የውዝግብ ምንጭ በሆነው የአባይ ወንዝ መነሻ አቅራቢያ የሚኖሩ ኢትዮጵያውያን ህይወት ምን መልክ እንዳለው በምሽቱ እናያለን።
የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው፣ አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ጠቀሚቻ አንድ ጀሪካ ውሃ ለመጠጥ ይቻላል።
የአባይን ወንዝ ተከትለው ከሚኖሩት መካከል የአንድን እናት የተቀነጨበ ሀሳብ ነበር የሰማ ነው። የሌሎች ነዋሪዎች ሀሳብ የታከለበት መሰናዶ በምሽቱ ይደመጣል።
ስለ መብት ስናወራ ስለ ራሳችን የመብቃት ኃይል ከሆነ የምንለው ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም።
አሁን ደግሞ የሰማናት ዶክተር ስህን ተፈራን ነው። የኢትዮጵያ ሴቶች በወቅታዊ የሀገሪቱ ሁኔታ ላይ ስላላቸው እንቅስቃሴና ሴታዊት ስለተሰኘው መርሃ ግብር እርባና አውግተናል። ቆየት ብሎ ይደመጣል። ሌሎች አዲሱን ትውልድ የሚመለከቱ መሰናዶችም አሉን። እኔ ተረኛ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በእናዋሪ ከተማ ከ20 ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና 3 ምዕመናን መጎዳታቸውን የቤተ ክርስቲያኒቱ ፕሬዚዳንት መጋቤ ይልማ ዋቄ ለአሜሪካ ድምጽ ገለጹ። በጥቃቱ ቤተ እምነቱ ሙሉ ለሙሉ መቃጠሉን ነው ኃላፊ የገለጹት። በዚህ ከተማና በአካባቢው ለሚገኘው ማህበረሰብ የነጻ ሕክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የሀገር ውስጥና የውጭ ሀገር የሕክምና ቡድኖች በሕክምና እቃቸው ላይ ከፍተኛ የሆነ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግረዋል። አያይዞም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ብለዋል። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱትን አካላት ለይቶ ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በማጣራት ላይ ነው ሲሉ የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምጽ ገልጸዋል። አድማጮች፣ ይህን ዘገባ ያሰናዳችሁ ጽዮን ግርማናት በምሽቱ ፕሮግራም ላይ ሊያዳምጡት ይችላሉ። በዓለም ዙሪያ ያሉት መንግስታት እየተለወጠ ያለውን የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታውቋል። ካለፈው ታህሳስ ወር አንስቶ ከ118,000 በላይ የሚሆኑ ሰዎች ታመዋል። በ114 ሀገራትም 4,300 የሚሆኑ ሰዎች ሞተዋል። ኮቪድ-19 በሚል አጽሮተ ቃል የሚታወቀው ቫይረስ የጀመረው ቻይና መሆኑ ይታወቃል። የቻይና የጤና ጥበቃ ባለስልጣኖች ዛሬ 24 አዲስ በሽተኞችን ማግኘታቸውንም አስታውቋል። ቻይና ውስጥ መጀመሪያ ላይ ከነበረው የመዛመት መጠን እየቀነሰ ቢሆንም ከሌሎች ሀገራቶች ወደ ቻይና የሚገቡ ሰዎች ዘንድ በሽታው እየታየ በመሆኑ ማንኛውም ወደ ሀገሪቱ የሚገባ ሰው ለ14 ቀናት ተገልሎ እንዲቆይ የቤጂንግ ባለስልጣናት አዘዋል። ኢጣሊያም የቻይናን ፈለግ በመከተል በመላው ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። ሰዎች ሊንቀሳቀሱ የሚችሉት አስቸኳይ ሁኔታ ካስገደዳቸው ብቻ መሆኑም ተዘግቧል። እስካሁን ባለው ጊዜ በሀገሪቱ 10,000 የቫይረሱ በሽተኞች እንዳሉም ታውቋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው ሰዎች ብዛት ከ1,000 በላይ በመድረሱ ባለስልጣኖች ስጋት አድሮባቸዋል። ብሩንዲ ውስጥ የሚካሄደው ምርጫ በፖለቲካ ተቃዋሚዎች ላይ በሚፈጸመው ጭቆና፣ በኢኮኖሚ በማህበራዊ አለመረጋጋት እንዲሁም እየጨመረ በሄደው የወንጀል ተግባር ምክንያት ሊሰናከል ይችላል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠንቅቀዋል። ዓለም አቀፍ ማህበረሰብ በተለይም የብሩንዲ አጎራባች ሀገሮች የብሩንዲ መንግስት ነጻና ግልጽ የሆነ ምርጫ እንዲያካሄድ እንዲያሳምኑት የተባበሩት መንግስታት ድርጅት ኮሚሽን ጥሪ አድርጓል። ነገር ግን የሚሆን እንደማይመስለው ምልክት እየታየ 3 አባላት ያሉት ኮሚቴም ጠቁሟል። የብሩንዲ ፕሬዝዳንታዊ የምክር ቤትና የከተማ አስተዳደር ምርጫዎች እንደ አውሮፓውያን አቆጣጠር በመጪው ግንቦት 20 ቀን ይካሄዳል። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እጅግ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ሕይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ቀናችሁ ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹህ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች የውዝግብ ምንጭ ሆነው የህዳሴ ግድብ ለነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል።
እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጨት ሆነኛው ከቤታቸው ወጥተውና 20 ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው።
ተቀምጬ ወረፋ ጠብቄ ማመጣ
ስንት ሰዓት ወረፋ ይጠብቃል?
ጧት ይሄን ነው ጧት ይሄን ነው ተውና አራት ሰዓት አይበልጥም። ሁልጊዜ ነው እንጂ በቀን በቀን ያለች የምትቀዳ ሁልጊዜ ነው። ሰሬ ተዘጋጀች ሰኞ የሚከፈት እስከ ሰኞ ነው ጋር።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰል የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
ይሰው ወቀዳል
ለራሱ ፍጆታ ከመምጣት ባለፈም ደግሞ ለሌላ ሰው ያመጣሉ።
አመጣሉ
ስንት ብር ይከፈለውታል?
በወር ነው እንጂ እንደሰጡ ነው መቀበል።
ዶ ጤና ስላጣች ነው ይሄን ስራ የሚሰሩት?
አዎ ነው እንጂ ተናቀሽ ማላጉታ ዘይዳ ተናቀሽ ሶስት ወንዳል እና መጥቼ ይሸታለሁ እኔ አባቷ ሞቷል ምን ያስቆል እና ላይ ስር ማይዝም ልጅ ብትዋት እኮ እንዲች ነው ተቀምጠ።
ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለ ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ጠቀም ይቺ አንድ ጀሪካ ውሃ ለመጠጥ ብቻ ናት።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እግለ ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አገልግሎቱ ስለበዛበት 18 ዓመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆምኩኝ ነው። አምስት ደቂቃ ቁሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቁሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ እያረኩኝ ነው ራሱን አሁን የምጠቀም። ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሆኜ ዝም ብዬ ነው እኔ አሁን የምሰራ።
እዚሁ አንዳሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል።
አሁን ጫካ የሚሄዱ ምን ሊያደርጉ ነው?
እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው በምጣዱ። አሁን ተቀምጨ ስጋግር ልቤን ሲመተኝ በቃ ልብ ህመምተኛ ሆኜ አንድ 16 አመት ነው ጠበል የጠጣው። ዛሬ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድ እንጥዳለን፣ ድስት እንጥዳለን፣ ቡና እናፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባዲና ገዝተን ነው የምንጠቀም።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝ እያጠ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው። እና ያ የጻይ ብራንም ይያል አይኔን ያመመኝና ብዙ ፍላጎትም የለኝም ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም ሽታው ኮራዝ ለምንም እንትን አይልም ብዙ ጉዳት አለው
አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው
አረ ቅርብ ነው እኛ ስር ነው ዘው ትምርት ቤት ስር ነው ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም ለአባይ ግድብ ብር አዋጡ እየተባለ እና ያዋጣን ምን ይያል ነበር ግን እንደዛም አዋጣን የመብራቱም አልመጣልንም ሲቀጥል ደግሞ አባይ ግድብም ስካውን እንደዚህ እየተሰራ ነው እንጂ ምን ይባል አልቋል ወይ መዚህ ደረጃ ደርሷን እየተባለን አይደለም
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው አሁን ግድቡ ከ70 በመቶ በላይ ተጠናቋል የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው
ያው አባይ ግድብ ራሱ ግድብ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናን
አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃል ወይ ያደረ ቢሰራ ያልፍልናል
አቶም ቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ በኢትዮጵያ እየደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶም ቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ
አድማጮቻችን የአስቴር ምስጋናው ዘገባ ተከታይ ክፍል በነገው ምሽት ይደመጣል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። የሙዚቃ አፍታ እንውሰድ። የማራካሽ ስምምነት አይነ ስውራንና የእይታ እክል የገጠማቸው ሰዎች በልዩ ሁኔታ ከህትመት ውጤቶች ተጠቃሚ እንዲሆኑ የሚያግዝ ዓለም አቀፍ ሰነድ ነው። ከ80 በላይ ሀገራት የፈረሙበትን ይህንን ስምምነት ኢትዮጵያ ከሰሞኑ ማጽደቋ ተሰምቷል። ለመሆኑ ይህ ስምምነት በሚሊየን ለሚቆጠሩ ኢትዮጵያውያን አይነ ስውራን ምን ፋይዳ አለው? ይህንና ተያያዥ ጉዳዮችን የህግ ባለሙያ እንዲሁም የኢትዮጵያ አይነ ስውራን ብሔራዊ ማህበር ፕሬዚዳንት ለሆኑት አቶ ወሰን አለሙ አቅርቤያለሁ። አቶ ወሰን አስቀድመው በስምምነቱ ምንነት ላይ ተጨማሪ ማስገንዘቢያ ያጋሩናል።
የስምምነቱ ሐሳብ አንድ ደራሲ ልንለው እንችላለን ወይም የአንድ የቅጅና ተዛማጅ መብት ባለቤት የሆነ ሰው በዛ መብቱ ላይ ሙሉ የሆነ ስልጣን አለው። ያለሱ ፈቃድ ማንም ሰው ያንን ጽሑፍ ወይም ያንን ስራ ያንን የፈጠራ ውጤት ምንም ማድረግ እንዳይችል የመከልከል መብት አለው። በየትኛውም መንገድ እንዳይቀይረው ማለት ነው። ስለዚህ አንድ የተጻፈ ጽሑፍን ወደ ብሬል መቀየር ብፈልግ ወደ ብሬል ለመቀየር መጀመሪያ ማንን ማስፈቀድ አለብኝ ማለት ነው? የዛን የጽሑፍ የፈጠራ ባለቤት ማስፈቀድ አለብኝ ማለት ነው። እሱን ሳላስፈቅድ አልችልም ነው። በፊት በነበረው የቀደሙት ህጎች እንደዛ ነበር። ነገር ግን እነዛ ህጎችም የተለያዩ ልዩ ሁኔታዎችን ያስቀምጣሉ። በህግ ቋንቋ ልዩ ሁኔታ ወይም ኤክሴፕሽን ተብሎ የሚጠራው ዋናው መብት አለ፣ መርህ አለ፣ ነገር ግን በመርሁ የማይገዙ ልዩ ሁኔታዎች አሉ ነው። ነገር ግን ለአይነ ስውራን ወይም ደግሞ የታተሙ ጽሁፎች ችግር ላለባቸው የማህበረሰብ ክፍሎች ተብሎ የተቀመጠ ልዩ ሁኔታ አልነበረም በግልጽ በኛ ሀገር ህግ። በብዙ ሀገራት ህግ ግን ነበር። ይሄ ማራካሽ ስምምነት ይህንን ችግር በማየት ሀገራት አይነ ስውራን የመረጃ አጥራት እንዳይገጥማቸው እንዲህ ያሉ ስምምነቶች ሊያደርጉ ይገባል በሚል ነው ይህንን ያስቀመጠው። ስለዚህ በማራካሽ ስምምነት መሰረት እንደዚህ አይነት ጉዳት ውስጥ የሚወድቁ የማህበረሰብ ክፍሎች ያለ ፈጠራ ባለመብቱ ፈቃድ ለነሱ በሚመች መልኩ የመጠቀም መብት እንዲኖራቸው የሚያደርግ በቅጅነት ተዛማጅ መብት ህጎች ላይ ልዩ ሁኔታ የሚያስቀምጥ ወይም ኤክሴፕሽን የሚያስቀምጥ ስምምነት ነው ማለት ነው። ስምምነት ባጭሩ
አቶ ወሰን፣ ኢትዮጵያ ይህንን ስምምነት ማጽደቋ በሀገሪቱ ውስጥ ለሚኖሩ አይነ ስውራን ምን ፋይዳ ይኖረዋል ብለው ያስባሉ?
እንግዲህ በዚህ ሀገር አይነ ስውራን በጣም ብዙ ነገሮችን የተነፈጉ ናቸው። በተለይ የትምህርት፣ የመረጃ ደግሞ በሰፊው በብዙ ነው። በቋንቋውም የሀገራት ቋንቋም በቀላሉ ተደራሽ አይደሉም። ስለዚህ ብዙ ችግር አለ የዚህ ሀገር አይነ ስውራን የሚገጥማቸው። አብዛኛው ግን ከመረጃ ጋር ይገናኛል። ከአንደኛው ክፍለ ዘመን መረጃ ልክ እንደ ኦክሲጅን ነው ይባላል። በዚህ ክፍለ ዘመን ለትምህርትም መረጃ አስፈላጊ ነው፣ ለስራ መረጃ አስፈላጊ ነው። የትኛውንም ድርጊት ለማድረግ ለመዝናናት እንዲሆን ይችላል። የትኛውም ነገር መረጃ በጣም ወሳኝ ነገር ነው። ስለዚህ የኢኮኖሚ፣ የፖለቲካ፣ የባህላዊ መብቶቻቸውን የአካል ጉዳተኞችን አይነ ስውራን እናስጠብቃለን እያልን ሁል ጊዜ ያው እንናገራለን። ነገር ግን ከፖለቲካ ፍጆታ የሚያልፈው ተግባራዊ እንቅስቃሴዎች ሲኖሩት ነው። እነዚህ መብቶች ይሁን የሚሆኑት አንዱ መረጃን ተደራሽ በማድረግ ነው ማለት ነው ለአይነ ስውራን። በዚህ ሀገር በሚሊዮኖች የሚቆጠረው አይነ ስውራን አሉ፣ ግን በቂ ትኩረት አልተሰጣቸውም ነበር። አሁን ይሄ ስምምነት መጽደቁ ይሁን የሚያስብል ነው፣ በጣም ትልቅ ጥቅም አለው። ነገር ግን ሌላ ተጨማሪ አዋጅም ደግሞ ይህንን ወደ ተፈጻሚነት ሊያበቃ የሚችል ተጨማሪ አዋጅ ማውጣት ይጠበቅባታል። ሀገሪቱ የቀደመውን የቅጅነት ዛማጅ መብት አዋጅ ማሻሻል ይኖርባታል። ጥቅሙ ግን እንግዲህ አይነ ስውራን መቀበል ብቻ ሳይሆን መስጠትም የሚችሉ የማህበረሰብ ክፍሎች እንደሆኑ በታሪክ በደንብ ታይቷል። በተለይ በመንፈሳዊ ሕይወቱ አይነ ስውራን ምን ቦታ እንደነበራቸው ይታወቃል። አሁንም ቢሆን ባለው የተገደበ ሪሶርስ ሊሚትድ ሪሶርስ ባለው የተገደበ መረጃ፣ የተገደበ ትምህርት፣ የተገደበ የስራ እድል በእነዚህ ሁሉ ሆኖ እንኳ ከፍተኛ አስተዋጽኦ እያበረከቱ ያሉ ብዙ አይነ ስውራን አሉ በሀገሪቱ ውስጥ። ኢትዮጵያ ብዙ ነገር አላት የሚባለው አንዱ የሰው ሀብት ነው እና ይህንን የሰው ሀብት እንዳይባክን ለማድረግ ከፈለገች ይህንን አዋጅ አውጥታ ስምምነቱን የበለጠ ማስፈጸም መቻል አለባት ማለት ነው። ስለዚህ ይህ ስምምነት ወደር የለውም፣ እኩልነትን የሚያስከብር ነው። ሌላው መረጃ እያገኘ የሚያነበውን የፈለገውን እያነበበ አይነ ስውራን እንዳያነቡ ተደርገው የነበረበት ዘመን ስለነበር ይሄ ለአይነ ስውራን እጅግ ጠቃሚ ነው እንላለን።
ለአይነ ስውራን የሚሆኑ ህትመቶችን፣ የማስተማሪያ መሳሪያዎችን በማዘጋጀት ረገድ ኢትዮጵያ ምን ያህል ተራምዳለች ብለው ያስባሉ? ለእውቀት ራስን ለማስተማር በሚሆኑ ቁሳቁሶች ዝግጅትና እንቅስቃሴ ዙሪያ ምን ነገሮች ተደርገዋል ብለው ያስባሉ? ምን መደረግ አለበት ብለውስ ይመክራሉ?
እንግዲህ ሌላ ሀገራት ለአካል ጉዳተኞች ለትምህርትም፣ ለተለያዩ ለስራም የሚያስፈልጉ ቁሳቁሶችን የማሟላት ግዴታ የመንግስት ነው። በጣም ብዙ አሲስቲቭ ዲቫይሶችን፣ ረጅም መሳሪያዎችን ሳይቀር ያቀርባሉ መንግስታት። እኛ ሀገር ግን አይደለም ሌሎች ረጅም መሳሪያዎችን መጽሐፍትን እንኳ በበቂ ደረጃ አያቀርቡም። እና እንደው ሌላውን ትተን የትምህርት መጽሐፍትን ብንወስድ ከስንት አንዴ ነው የሚታተሙት። ለምሳሌ ሊቀየር ሲል መጽሐፉ ሊቀየር ሲል የሚደርሱ የብሬል ህትመቶች አሉ። ከእኛም ጋር ከማህበሩም ጋር ስሩና ቶሎ ይድረስላቸው ስንል በፍጹም የማይሆን ነገር ነው። ስለዚህ አንድ መጽሐፍ ከተቀየረ ሙሉ በሙሉ አይነ ስውራን ሲቸገሩ ነበር የምናየው። ከዛ ውጭ እንደ ግዴታ አልነበር መንግስት የሚይዘው፣ እንደ ችሮታ ነበር። መንግስት ግዴታ እንዳለበትም በበቂ ደረጃ አቅም ለማለት እችላለሁ። ትምህርት ስፔሻሊ ደግሞ እንደው በተለየ ሁኔታ ብናነሳ በጣም የሚያሳዝኑ ብዙ ነገሮች አሉ። ያላችሁን ሰነድ እንኳ ስጡንና እኛ በብሬል ተደራሽ እናደርግ ብሎ ማህበሩ እንኳ ሲጠይቅ ያላቸውን እንኳ ለመስጠት ፈቃደኛ አልነበርም፣ ሶፍት ኮፒ ማለት ነው። ራሳቸው ደግሞ ተደራሽ ያደርጋሉ ብሎ መጠበቅ ነው ከስንት አንዴ። ለዛም ደግሞ እና ወርልድ ባንክ መጥተው ምን እናደርግላችሁ ብለው ሲጠይቁ እንደ ማሟያ የሚገለግል አድርገው ነበር የሚወስድ የብሬል ህትመትንም ሌሎች ኤሌክትሮኒክ ተደራሽ የሆኑ የኤሌክትሮኒክ መንገዶች ደግሞ ፈጽሞ አይታወቁም በመንግስት አካላት ማለት ነው። እኛም ለማሰልጠን እንሞክራለን፣ ማህበሩም ለዛም ብዙ ፈቃደኛ አይደሉም እና መንግስት ግልጽ የሆነ እርምጃ ኃላፊነት አለብኝ ግዴታ አለብኝ ልክ ለሌላ ማህበረሰብ ግዴታ እንዳለብኝ ሁሉ ለአይነ ስውራንም ግዴታ አለብኝ ብሎ እንደ ስራ ሊይዘው ይገባል እንጂ እንደ ችሮታ ይሄ አንድ አላፊ ሲመጣ በሱ በጎ ፈቃድ የሚደረግ አይነት መሆን የለበትም። ህግን በግልጽ ሊወጣ ይገባል። መንግስትን የሚያስገድድ ይህን ነገር ማሟላት አለበት። ካላሟላ ያላሟላው አካል እሱን የሚያስተዳድሩት ባለስልጣናት ተጠያቂ ናቸው ብሎ የሚቀመጥ ህግ ያስፈልጋል። በእኛ ሀገር ትልቁ የህጋችን ችግር መንግስትን ተጠያቂ ሊያደርግ የሚችል አንድም ህግ የለም። ከአካል ጉዳተኛ ጋር በተያያዘ
የሰማናቸው የህግ ባለሙያና የኢትዮጵያ አይነ ስውራን ብሔራዊ ማህበር ፕሬዚዳንት የሆኑትን አቶ ወሰን አለሙን ነበር። ኢትዮጵያ ከሰሞኑ እንዳጸደቀችው ስለተሰማው የማራካሽ ስምምነት መልከታቸውን ስላጋሩን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በፌስቡክ ገጻችን፣ በትዊተር እንዲሁም ደግሞ በኢንስታግራም አድራሻዎቻችን አስተያየታችሁን አጋሩን። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዶክተር ስህን ተፈራ የሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናት። ሴታዊት ከተመሠረተ 5 ዓመታት የሞሉ ሲሆን ባለፉት ጥቂት ዓመታትም ምን ለብሳ ነበር የተሰኘ የልብስ ኤግዚቢሽን በተለያዩ ክልሎች በማሳየት ጾታዊ ጥቃት ካለባበስ ጋር ምንም አይነት ግንኙነት እንደሌለው ግንዛቤ የመፍጠር እንዲሁም ደግሞ አለኝታ የተሰኘ ጾታዊ ጥያቄዎች መልስ የሚያገኙበት የነጻ የስልክ መስመርን ሲያንቀሳቅስ የቆየ ድርጅት ነው። ኤደን ገረመው ከዶክተር ስህን ጋር ሴቶችን ወደ ፖለቲካ የተሳትፎ ስለማምጣት ተወያይታለች።
ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች ቀዳሚዋ ናት። ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የ12 ዓመት ልጅ እያለው ከአያቴ ያየሁትና የህይወት መርህ አድርጌ ያደግኩበት ነውም ትላለች። የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም ትናገራለች።
ስለ መብት ስናወራ ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያውቅ ተፈትሾ ስለማያውቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶችን ምቾት ይነሳል። ምክንያቱም አንዳንዴ ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ። ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አደርስም ተብላ ሰረግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አይ አሁን እኩልነት ነው፣ እኩል መትጋት አለብሽ፣ እኩል መስራት አለብሽ፣ ደሞዛችሁ ተመጣጣኝ ሆነ ለአንቺም ይሻላል የሚለው ነገር ኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለውም። ምክንያቱም ለምሳሌ ጠቅላይ ሚኒስትር አብይ ከ20 ሚኒስትር ካቢኔዎች 10 ሴት ሲያደርጉ 10 ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ድሮ የወንድ ብቻ ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን? ሲጀምር ማን ነው የወንድ ብቻ ያደረገው? ስህተት እኮ መጀመሪያም የወንድ ብቻ ስፔስ መሆኑ ነው ያኛው። ስለዚህ በታሪክ የመጣን የፍትሐዊነት የማስተካከል ስራ ነው እና መፍትሄ ወይም የኛ መልእክት ሁልጊዜ ምንድን ነው? እኩልነት ዊን ዊን ነው። የወንዶች የበላይነት ሲንገጫገጭ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልና ሚስት እኩል ሲሰሩ፣ እኩል ሲታገሉ ለወንዱም ከወንዱ ላይ ያለውም ጫና እኮ ዘቅ ይላል።
ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስብል መሆኑን የምትናገረው ዶክተር ስህን አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ነው የምትናገረው።
በውክልና ስናየው ቀላል ነገር አይደለም። ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ ግም አለው ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን እችላለሁ የሚለውን ያሳየናል። ስለዚህ መልኩ የጠቅላይ ሚኒስትሩ ሹመት በጣም ነው የምንደግፈው። ጥሩ ነገር የሚያደርጉት ምን ያህል ሰጥተዋል የሚለው ብዙዎቹ በጣም ጥሩ ነገር ሲሰሩ ነው። ግን ዋናው ነገር ምንድን ነው? ከጾታ እኩልነት አንግል ስናየው ለምንድን ነው ሴቶች ለብቻቸው የሚጠየቁት የሚለውን አሁን ሚዲያ ብዙ ሚዲያ ላይ ይመሳል እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት። ወንዶችም እኮ እኩል የተሾሙ በውድድር የተደረገ አይደለም። ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ በጣም በገፍ ስለሆነ ጠቅላይ ሚኒስትሩ ሹመው በአንዴ ስለሆን ገቡ እሚያቸዋ የሚል ነገር በጣም ነበረ። እና ብዙዎች ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከነሱ የበለጠ መጠየቅ ትንሽ አደጋ ያለ ይመስለኛል። እንደ ማንም ሰው ይሳሳታሉ። ለወንድ ጥሩ በጣም ጥሩ ያልሆኑ ሊኖሩ ይችላሉ። ግን የእውነት ወደ እኩል የምንመጣው መመዘኛውን ስናስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። ግን ደግሞ ፌል እንዲያደርጉ እንዲወድቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ ልስጥሽ እና የዲፌንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ያኔ የነበረው ውይይት በጣም የሚደንቅ ነበር። ሰዎች ለውትድርና ምን ታውቃለች፣ እዚህ ቦታ ላይ መሆን ያለበት ወታደር ነው የሚል ሀሳብ ነበራቸው። ነገር ግን ባናቀው ነው እንጂ ከዛ በፊትም ቢሆን ይሄ የሲቪል ቦታ ነው። ምክንያቱም የሚሊተሪ የጦር ኃይል አዛዥ እና የመከላከያ ሚኒስትር ስለሚለያዩ እና ይህ የሲቪል ቦታ እንደሆነ ባለማወቅ ቃለ ሴቶች የማይሆን ነገር እንደተሰጣቸው ከጠሩ በኋላ ሲነሱ በዛው ደግሞ ተቀጠለ ማለት ነው።
በዚህ ዓመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይም የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ።
ሴቶች ወደ ፖለቲካ ተሳትፎ የሚለው ለሴታዊትም አመቱ የያዝነው ግብ ነው። ማርች 21 ላይ አንድ ሴሽን ይኖረናል። ሁሉንም ፖለቲካ ፓርቲዎች ጋብዘናል እና ሴቶችን እንዲወክሉ። ምክንያቱም አንዳንድ ፖለቲካል ፓርቲዎች እንኳን አመራር ላይ በአባላት ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያሉባቸው አሉ። ስለዚህ ምንድን ነው እዛ ውስጥ ያለው ኢሹ ምንድን ነው የሚለውን ለመወያየት እየሞከርን ነው። ያው ሴቶች ጋርም ክፍተት አለ። ምክንያቱም ፖለቲካል ፓርቲዎች ስጠይቃቸው ሴቶች ወደ እኛ አይመጡም ይፈራሉ የሚል ነገር አለ። ከዛ ሬዲዮ የምናውቀው ፖለቲካ ማለት መታሰር መገረፍ ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰራት ያለበት በፖለቲካል ፓርቲዎች ነው ብዬ አስባለሁ። እና 51% ሀገሪቷን ህዝብ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ መገለጫ የሚያዋጣቸው ነገር አይደለም። እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድን ነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀርብ ብሔርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛው የመጀመሪያው ጾታ ነው እና ለሴቶች ምንድን ነው ጥያቄያቸው የሚለውን ነገር ለስሙ ለራሳቸውም ያዋጣቸዋል። ለምሳሌ የወር አበባ ንጽህና መጠበቂያ ከአንድ ሁለት የተደረገ ይሹ ነው። አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጸው የሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በነጻ የሚከፋፈልበት ሀገር ጾታዊ ግንኙነት መፈጸም ምርጫ ሆኖ ግን የወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ ለንጽህና ጥበቃ ዙሪያ ምን ነገር ተደርጎ አይቅም። አሁን አንድ ሁለት አመት ነው። እኔ ፖለቲካል ፓርቲ ቢኖረኝ ለምሳሌ ለሴቶች በዚህ ላይ ይሰራለሁ፣ በነጻ እንድታገኘው አደርጋለሁ። ያው በእርዳታ የሚመጣ ከሆነ ወይ እና ስለዚህ እዚታን የማስተካከል ነገር ሴቶችን የበለጠ እንዲሳተፉ የሚያደርግ ይመስለኛል። እና ቋንቋን ማስተካከል ሁሉም ኢትዮጵያዊ ወንድ እንደሆነ አይነት አንተ ተነት አንተ የሚለውን ቋንቋ እንደ ሴቶች እንደ ወንዶች እንደ ህዝብ ይህንን ነው የምንፈልገው ስንል ወደዛ ፓርቲ ልጆቻችን እንሳባለን። ከዚህ ረሴቶች ለውጥ ያየነው ከኢዜማ ነው። ኢዜማ በጣም ጠንካራ የሆነ የሶሻል ጀስቲስ የማህበራዊ ፍትህ መርሆ ስላለው እዛ ከዛ ጀንደር ጾታ እኩልነትን አትኩሮ እየሰራበት ነው። ይህም ደግሞ የምናውቀው እኛ ፖለቲከኛ ነው የሚሰራው አበርክቶት የምናደርገው አስተዋጽኦችን ለኢዜማ ስለሆነ የምንሰራው ነገር ነው ማለት ነው። ይህን ስምል ደግሞ ከሌላ ፖለቲካ ፓርቲዎች ጋር እንሰራ ማለት አይደለም። ከሁሉም ጋር እንሰራ ደስ ይለናል፣ ግን ነጹ አክሮች ስላደረጉ ነው።
ዶክተር ስህን ሴቶችን ወደ አመራር ለማምጣትና ለማካተት ከፖሊሲ ቀረጻ ጀምሮ በደንብ ታስቦበት መሰራት እንዳለበት አጽንኦት ሰጥታ ታሳስባለች። አድማጮች፣ በቀጣዩ ሳምንት ደግሞ ኢትዮጵያ ውስጥ ስላሉ እንስታዊ ወይም ፌሚኒዝም እንቅስቃሴዎች ዙሪያ የተወያየነውን ይዤላችሁ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን፣ እስካሁን ድረስ አብረን ስለነበርን በጣም እናመሰግናለን። ሀብታሙ ስዩም ሲያስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የምህንድስና ባለሙያችን። ደህና ደሩ።
ቱን ራዲዮ ቪኦኤ ሰገንታ ፋኖ ሮሞት